Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ምርጫ ቦርድን ወያቅም የለውም ወይም ሲፋ ሰጪ ነው። ስለዚህ ውድድሩ የምርጫ ቅስቀሳን ሙሉ በሙሉ ለማለት በሚቻልበት ደረጃ መንግስት ካድሬዎች ተቆጣጥሮታል።
የህግ ጥሰቶች ካሉ እየተከታተለ ማንም ይሁን ከየትኛውም አካል ይሁን ከየትኛው በህግ የሚዳኝበት ሁኔታ ነው ያለው።
የቀደሙት የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ከፍተኛ አመራር አባል ፕሮፌሰር መረራ ጉዲና ሲሆኑ እርሳቸውን ተከትሎ የሰማችኋቸው ደግሞ የብሔራዊ ምርጫ ቦርድ ዋና ጸሐፊ አቶ ነጋዱ ፊሳ ናቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
ከምሽቱ ዜና መካከል የደቡብ ኮሪያ ባለስልጣናት ሰሜን ኮሪያ ከባህር ሰርጓጅ መርከብ ላይ ያካሄደችው የመጀመሪያ ሚሳይል ተኩስ ሙከራ የፈጠረባቸውን ስጋት ዘርዝረው አስረዱ፣ የኬንያውን ፕሬዝዳንት አሳፍሮ ወደ ዱባይ ያመራ የነበረ ጄት ከሶማሊያ አየር ክልል ወደ ናይሮቢ እንዲመለስ ያደረገችው ኢትዮጵያ መሆኗ ተነገረ የሚሉ ይገኙባቸዋል።
ሳምንታዊው ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና ከልዩ ልዩ ዝግጅቶቻቸው ጋር በሁለተኛው አጋማሽ ክፍለ ጊዜ ጠብቋቸዋል።
ጤና ይስጥልን አድማጮች፣ እንደምንላችሁ አምሽታችኋል። ከዛሬ ሰኞ ግንቦት 3 2007 ስርጭት ጋራ የምሽቱ አስተናጋጆች እኔ አዲሱ አበበና
አሉላ ከበደ ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሷ ጋር አብረናችሁ እናመሻለን። በቅድሚያ የሰዓቱን የዓለም ዜና ነው የምናቀርበው። መልካም ምሽት።
የደቡብ ኮሪያ ባለስልጣናት ሰሜን ኮሪያ ከባህር ሰርጓጅ መርከብ ላይ ያካሄደችው የመጀመሪያ የሚሳይል ተኩስ ሙከራ የፈጠረባቸውን ስጋት ዘርዝረው አስረዱ። የቪኦኤው ብራያን ፓድን ከሶል ባስተላለፈው ዘገባ ምንም እንኳ ሙከራው በኮሪያ ባህረ ገብ ባለው ወቅታዊ ወታደራዊ ሁኔታ ላይ አሁኑኑ የሚያመጣው ለውጥ ባይኖርም ፒዮንግያንግ በስለላ ለመድረስ የሚያዳግተና በዓለም ዙሪያ ያሉ አገሮች ላይ ስጋት የሚደቅን ሚሳይል ለመስራት ጥረት ላይ መሆኗን ያመለክታል ብሏል። ቆንጅታዬ ዘገባውን ባጭሩ ታቀርባለች።
ሰሜን ኮሪያ ባለፈው አርብ ከባህር ስር ተውዘግዛጊ ሚሳይል ለሙከራ መተኮሷን የደቡብ ኮሪያ መከላከያ ሚኒስቴር ቃል አቀባይ ኪም ሚን ሱክ አረጋግጠውታል። ሙከራው አሳሳቢ መሆኑን የገለጹት ባለስልጣኑ ፒዮንግያንግ ተግባሩን በአስቸኳይ እንድታቆምም አሳስበዋል። ይህ ሙከራ የሚያሳየው የተራቀቀ የሚሳይል መተኮስ አቅም ለመጨበጥ ዓመታት እንደሚቀሯት ነው ይላሉ ቃል አቀባዩ። የአሁኑ ሙከራ ከባህር ሰርጓጅ መርከብ የሚተኮሱ ሚሳይሎች መርሃ ግብር ለማሰናዳት ገና መጀመሯ መሆኑን የሚያሳይ ነው ብለዋል። በጉዳዩ በጣም በተራቀቁ ሀገሮች ከአሁን ቀደም በታየው መሰረት የመጀመሪያ ሙከራ ከተደረገ በኋላ 4 ወይም 5 ዓመት ይወስዳል ሲሉ ነው የተሰሙት። ሰሜን ኮሪያ ሙከራውን በተሳካ ሁኔታ አከናውኛለሁ ስትል ቅዳሜ ዕለት ያስታወቀች ይሁን እንጂ ሰዓቱን፣ ቀኑን፣ ቦታውንና በምን ያህል ርቀት የሚወነጨፍ እንደሆነ ግን በዝርዝር የተናገረችው ነገር የለም። የደቡብ ኮሪያ የመከላከያ ቃል አቀባዩ ሀገራቸው ከሰሜኗ በኩል ከባህር ውስጥ የሚወነጨፍ ሚሳይል ጥቃት ቢሰነዘርባት ጠንካራ ምላሽ የመስጠት አቅም አላት፣ ይህንንም ትተማመንበታለች ብለዋል። አንድ ስማቸው ያልተጠቀሰ የሶል የመከላከያ ባለስልጣን ደግሞ ፒዮንግያንግ በ2 ወይ በ3 ዓመት ቃታውን ልትጨብጥ ትችላለች ማለታቸው ተጠቅሷል። የኮሪያ የመከላከያ ጥምረት የተባለ ድርጅት ተንታኝ የሆኑት ሺን ኢንኪዩን በበኩላቸው ሶል እንዲህ አይነቱን ጥቃት በተለይም ደግሞ ፒዮንግያንግ ኒውክሌር ተኳሽ ተወንጫፊ ሚሳይል ለመታጠቅ ከተንቀሳቀሰች ሳይሆን በፊት ቀድሞ መከላከል ያስፈልጋል ሲሉ ያሳስባሉ። ዩናይትድ ስቴትስና ደቡብ ኮሪያ ከሌሎች አጋሮቻቸው ጋር ሆነው እንዲህ አይነቱን አደጋ ከምንጩ ለመቆጣጠር የሚያስችል አቅም መገንባት የግድ ይላቸዋል ነው ያሉት ተንታኙ።
የኬንያውን ፕሬዝዳንት አሳፍሮ ወደ ዱባይ ያመራ የነበረ ጄት ከሶማሊያ አየር ክልል ወደ ናይሮቢ እንዲመለስ ያደረገችው ኢትዮጵያ መሆኗ ተነገረ። ባለፈው ሚያዝያ 5 ፕሬዝዳንት ኡሁሩ ኬንያታን ያሳፈረው ጄት ከናይሮቢ የሶማሊያን አየር አቋርጦ ወደ ዱባይ ሲያቀና የኢትዮጵያ ባለሥልጣናት በየመን የአየር ክልል ላይ እንዳይበር በመምከር አብራሪው ወደ ናይሮቢ እንዲመለስ ማድረጋቸውን ዘ ስታንዳርድ የተባለው የአገሪቱ ጋዜጣ በትናንት እትሙ ጽፏል። ቀደም ብሎ የአውሮፕላኑ አቅጣጫ በማስቀየር የኤርትራ መንግስት ተወንጅሎ እንደነበር፣ ነገር ግን ማስተባበሉ አይዘነጋም። አውሮፕላኑ በኢትዮጵያ አየር ተቆጣጣሪዎች እንዲመለስ መደረጉ ከታወቀ በኋላ የኬንያ መንግስት በአገሪቱ የኢትዮጵያ አምባሳደር አቶ ዲና ሙፍቲን ጠርቶ አነጋግሯል። ማንነታቸው እንዳይገለጥ የጠየቁ ከፍተኛ የኬንያ ባለስልጣን የተፈጸመው ስህተት ከፍተኛና ለመንግስታችንም አሳፋሪ በመሆኑ ለኢትዮጵያ መንግስት ጠንካራ ተቃውሞ አስተላልፈናል ብለዋል። የኬንያ ማስታወቂያ ሚኒስቴር የህዝብ ግንኙነት ኃላፊ ካራንጃ ኪብቾም አገራቸው ለኢትዮጵያ ተቃውሞ መላኳን ለጋዜጣው አረጋግጠው አምባሳደሩ የተጠሩት ደብዳቤውን እንዲወስዱ ነው ብለዋል። ጉዳዩ ግን በአሁኑ ወቅት በሰላም መጠናቀቁን ዘ ስታንዳርድ ጨምሮ አመልክቷል።
በልዩ ልዩ የኢትዮጵያ ነክ ርዕሰ ጉዳዮች ዙሪያ ያጠነጠነ የሁለት ቀናት ጉባኤ ዋሽንግተን ዲሲ አቅራቢያ በምትገኘው የአርሊንግተን ከተማ ተካሄደ። ኢትዮጵያና የአፍሪካ ቀንድ ለተረጋጋ የበለጸገና ዲሞክራሲያዊ ወደፊት እጣ በሚል ርዕስ የተሰናዳው ይህ ጉባኤ ዲሞክራሲ፣ የኢትዮጵያ ምጣኔ ሀብት እድገትና ውዝግቦቹ፣ መሬት መቀራመትና የሰብአዊ መብት፣ ምርጫ፣ ሰላማዊ ትግልና የዲሞክራሲያዊ ኃይሎች ትብብር በሚሉ ንዑስ ርዕሶች ዙሪያ ያተኮሩ ቁጥራቸው የበዛ ጥናታዊ ዘገባዎችና ውይይቶች የተካሄዱበት ነው። በርካታ ምሁራንና የመብት ተሟጋቾች የተሳተፉበት ከትላንት በስቲያ ቅዳሜና ትላንት እሁድ የተካሄደው በኢሳት የኢትዮጵያ ሳተላይት ቴሌቪዥን ራዲዮ ጣቢያ የተዘጋጀው ይህ ጉባኤ የኢትዮጵያና የኤርትራ ዘላቂ ሰላምና ትብብር እንዲሁም የአፍሪካ ቀንድ ውህደት የሚለውን ጨምሮ ሌሎች ኤርትራና ኢትዮጵያ ነክ ርዕሶችን የሚያካትቱ ጥናት ዘገባዎችና ውይይቶች አስተናግደዋል። የሰላማዊ ትግልን አስፈላጊነት አጽንኦት ሰጥተው የተናገሩት ከብሪታንያ የመጡት ክሬት ትረስት ፋውንዴሽን የተሰኘው የሰላማዊ ትግል አራማጁ ዓለም አቀፍ ዲሞክራሲያዊ ተቋም ዲሬክተር ግርሃም ፒብልስ ናቸው። ህንዳዊውን የሰላማዊ ትግል አባት ጋንዲን ምሳሌ በመጥቀስ በኢትዮጵያ የሚካሄደው ትግል ሰላማዊነት ወሳኝ ነው ሲሉ፣ ያ መንገድ እስካሁን አልሰራም የሚል ጠንከር ያለ አቋም የሚያንጸባርቀውን ታዳሚያቸውን ተሟግተዋል።
የህዝቡ ተስፋ መቁረጥ የሚታይና የሚገባ ነው፣ እጋራዋለሁም። አሜሪካ፣ የአፍሪካ ህብረትና ብሪታንያ ለሚደርሰው በደል ለመንግስቱ ከሚሰጡት እርዳታ በስተቀር በአብዛኛው ዝምታን መምረጣቸው ተስፋ ያስቆርጣል።
ይሁን እንጂ የግድ ኃይል የተሻለ መልስ አይደለም ባይ ናቸው ፒፕልስ። ምንድን ነው መፍትሄው ሲሉ በጥያቄ ነው የእስካሁኑን ጥረቶች የመረመሩት።
ምንድን ነው የምናደርገው? ምንድን ነው የምታረጉት? ሌሎች ዝግጅቶችን ማሰናዳት? ተጨማሪ ጉባኤዎች? ያልተቋረጡ ጉባኤዎችን ማካሄድ? ኢትዮጵያውያን በአሜሪካና በሎንዶን እንዲሁም ሌሎች አካባቢዎች በያሉበት በአገራቸው ጉዳይ እንደ ተጠመዱ አውቃለሁ። እርስ በርስ መነጋገር፣
የተግባር እርምጃ፣ የሰላማዊ ትግል ተጨባጭ እርምጃዎች ገቢርነት ሲሉ ዘርዝረዋል ዲሬክተሩ። የሁለት ቀናቱ የዋሽንግተን ጉባኤ ሲጠናቀቅ የመፍትሄ አማራጮች ያላቸውን ያዘለ ሰነድም አውጥቷል። በአንኳር አንኳር ርዕሶችና በመፍትሄ መግለጫው ዙሪያ ተከታታይ ዘገባዎችና ውይይቶችን ወደፊት እናቀርባለን።
የአፍሪካ ልማት ባንክ ለትምህርትና ለእርሻ የሚውል የ41.5 ሚሊዮን ዶላር እርዳታ ከኤርትራ ጋር ተፈራረመ። ስምምነቱ ባለፈው የሳምንቱ መጨረሻ የተፈረመው በኤርትራ የገንዘብ ሚኒስትር አቶ ብርሃኔ ሀብተ ማርያምና በክልሉ በልማት ባንኩ ዲሬክተር አቶ ገብርኤል ንጋቱ መካከል መሆኑም ታውቋል። በአፍሪካ ቀንድ ጉዳይ ላይ የሚያተኩረው ካርፒ በተሰኘው ድረገጽ ዘገባ መሰረት የአፍሪካ ልማት ባንክ እንደ አውሮፓ አቆጣጠር ከ2000 ዓ ም ጀምሮ ለኤርትራ ልማት 72 ሚሊዮን ዶላር ረድቷል።
ከሰሜን ሶማሊያ የተገነጠለችው የሶማሊላንድ የጎሳ መሪዎች በህገ መንግስቱ ያለውን የፕሬዚዳንቱን፣ የምክትሉን፣ የምክር ቤት ተወካዮችና የመወሰኛ ምክር ቤት አባላትን የስራ ዘመን ሲለውጡ የምርጫ ቀኑም ማራዘማቸውም ተነገረ። በዚሁ መሰረት የሶማሊላንድ የመወሰኛው ምክር ቤት የፕሬዚዳንት አህመድ ሙሐመድ ሲላንዮ የስራ ዘመን እንደ አውሮፓውያን የዘመን አቆጣጠር እስከ ሚያዝያ 27/2017 ድረስ አራዝሙታል። በመሰረቱ የፕሬዚዳንቱ ስልጣን የሚያበቃው እንደ አውሮፓውያን የዘመን አቆጣጠር በሰኔ 28/2015 ነበር። በመሆኑም የፕሬዚዳንታዊ ምርጫው ለሌላ ጊዜ እንዲተላለፍ ግድ ሆኗል። ለአሜሪካ ድምጽ የሶማልኛ አገልግሎት ቃላቸውን የሰጡት የፍትህና የልማት ፖለቲካ ፓርቲ ኃላፊ ፋይዘል አሊ ዋራቤ እንዲሁም የብሔራዊ ፖለቲካ ፓርቲ ኃላፊው አብዱራህማን መሐመድ ኢሮ ውሳኔውን በጽኑ ተቃውመዋል። ይህ ውሳኔ እስከ ሰኔ ድረስ ካልተሻረ ተቃዋሚ ፖለቲካ ፓርቲዎች የራሳቸውን ጊዜያዊ አስተዳደር ይመሰረታሉ ሲሉም አስጠንቅቀዋል።
ሶስት መቶ ሺህ የደቡብ ሱዳን ህዝብ የህይወት አድን እርዳታ ማግኘት እንዳቃተው የተባበሩት መንግስታት ድርጅት አስታወቀ። ይህ የሆነው ሊር ውስጥ በሚካሄደው ግጭት ምክንያት የረዴት ድርጅቶች አካባቢውን ጥለው በመውጣታቸው እንደሆነም ታውቋል። የረዴት ድርጅቶቹ መውጣት በሽምቅ ተዋጊዎቹና በመንግስት ኃይሎች መካከል በደቡብ ሱዳና ዩኒቲ ጠቅላይ ግዛት ውስጥ ጦርነት መቀስቀሱም ተገልጧል። የተባበሩት መንግስታት ድርጅት ባለፈው አርብ እንዳመለከተው እስከ 100 ሺህ ያህል ህዝብ ከመኖሪያ ቤቱ ተፈናቅሏል። የተባበሩት መንግስታት ድርጅት ዛሬ ሰኞ እንዳስታወቀው መንግስታዊ ያልሆኑ ድርጅቶችና የተባበሩት መንግስታት መስሪያ ቤቶች በሙሉ ሰራተኞቻቸውን ከሊርና ከሌሎችም የግዛቲቱ አካባቢዎች አስወጥተዋል።
የሳውዲ አረቢያው ንጉስ ሳልማን ፕሬዚዳንት ባራክ ኦባማ በዚህ ሳምንት በሚያስተናግዱት ስብሰባ ላይ እንደማይካፈሉ ቀደም ብሎ ዋይት ሀውስ ለመገናኘት የተያዘ ቀጠሮም እንደተሰረዘ ውጭ ጉዳይ ሚኒስትሩ አደል አልጁቤር አስታወቁ። ስብሰባው ዋይት ሀውስን በመጎብኘት ላይ የሚገኙትን ስድስት የፋርስ ባህረ ሰላጤ የተራድኦ ምክር ቤት አባሎች ጨምሮ ከነገ ወዲያ ረቡዕ ተጀምሮ በማግስቱ ሐሙስ በካምፕ ዴቪድ በሚካሄደው የፕሬዚዳንቱ ጉባኤ ላይም እንደሚቀጥል ተመልክቷል። የሳውዲ ውጭ ጉዳይ ሚኒስቴር ጁቤር እንደገለጹት ንጉሥ ሳልማን በምትካቸው አልጋ ወራሹን ልዑል መሐመድ ቢን ናያፍን ይወክላሉ። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር።
ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደንን። አድማጮች፣ ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ።
አንደኛ፣ የምርጫው እንቅስቃሴ ህዝቡን ያሳተፈ ሲሆን ህዝቡ በራሱ ተንቀሳቅሶ ለስርዓቱም ሆነ ለኢኮኖሚክ እድገትም ሆነ ለኑሮም ሆነ ለማንኛውም ያስፈልጋል ብሎ አምኖበት ሲንቀሳቀስ፣ ሌላው ደግሞ ወገንተኝነት ያልሆነ ምርጫ ሲካሄድ፣ ሌላው በጣም አስፈላጊ ነገር ምንድን ነው? ምርጫን ለማካሄድ ነፃ የሆነ የምርጫ ቦርድ ያስፈልጋል።
በአፍሪቃ ነጻ ምርጫ እንዲካሄድ ያስፈልጋሉ ስለተባሉ ጉዳዮች ዶክተር አየለ በከሬ ከተናገሩት የተወሰደ ነው። በአፍሪቃ ነቅ ርዕሶች በሁለተኛው አጋማሽ ጠብቋቸው። አሁን የምሽቱን አቢይ ርዕስ
በምርጫ ዘመቻው ላይ የመድረክ እጩ ተወዳዳሪዎች ድብደባ፣ እስራት፣ ማሳደድና የመሳሰሉት ድርጊቶች በመንግስት አካላት እንደሚፈጸምባቸው አንድ የመድረክ ከፍተኛ አባል ገለጡ። ተገቢው የማስተካከያ እርምጃ እንዲወሰድ የምርጫ ቦርድ ጽህፈት ቤት ኃላፊ ደግሞ አረጋግጠዋል።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ከፍተኛ አመራር አባልና የመድረኩ አንድ አባል የሆነው የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና በተለይ ለቪኦኤ በሰጡት ቃለ ምልልስ መድረክ በ2007ቱ አገር አቀፍ ምርጫ አመርቂ እንቅስቃሴ እያደረገ መሆኑን ይናገራሉ። ይሁንና በእሳቸው አገላለጽ በዚሁ አኳያ ከመንግስት በኩል እየደረሰ ነው ያሉት ከባድ ጫና በተወዳዳሪዎቹ አባሎቹና ደጋፊዎቹ ላይ ከፍ ያለ ጉዳት እያደረሰ ነው፣ በንብረት ላይም የማይናቅ ጉዳት እያደረሰ ነው ሲሉ ይገልጻሉ። በተለያዩ የአገሪቱ ክፍሎች ተወዳዳሪዎች ይደበደባሉ፣ ይታሰራሉ፣ ከስራ ገበታቸውና ከመኖሪያቸው ይፈናቀላሉ፣ በአንዳንዶቹ ቤት ላይ ደግሞ የድንጋይ ናዳ ይወርድበታል ሲሉ ያስረዳሉ። በአንዳንዶቹ ተወዳዳሪዎች ላይ የሚደርሰው ድብደባ እጅግ ዘግናኝ መሆኑን ሲገልጹ መፈንከት ሳይሆን መፈለጥ ነው ይሉታል። ዶክተር መረራ ጉዲና
እዚሁ አዲስ ዓለም ኤጀሬ የሚባለው እዚህ አዲስ ዓለም ከተማ ላይም ለምሳሌ እጩ ጭምር የፓርላማ ተወዳዳሪ ጭምር ተፈልጦ ጫካ ውስጥ ነው የጣሉት። ከዛ ሌሎችንም ደብድበዋል። ለምን ወጣችሁ እዚህ ቀበሌያችን ለምን መጣችሁ ብሎ እንደ መንግስት ነው እንትን የሚያደርጉ የቀበሌ አስተዳደሮች። አታስገቧቸው፣ ዝጉባቸው ተብሎ የተሰጣቸው ይመስላል። ምክንያቱም አንድ ቦታ ብቻ አይደለም ይሄ የሚደረገው፣ ከባሌ እስከ ወለጋ እስከ መሀል ሸዋ እስከ ጅማ ሉባቡር ስለ ብዙ ቦታ እነዚያን ነገሮች ስለሚደረጉ ከማዕከል የተላለፈ ትእዛዝ ይመስላል።
በንብረት ላይ የሚደርሱ አደጋዎችም ጥቂት ናቸው እንደማይባሉ ዶክተር መረራ ይገልጻሉ። ድርጊቱን የሚፈጽሙት የሚታወቁ ካድሬዎች ናቸው ይሉና የምርጫ ዘመቻው በመንግስት መዋቅር ሙሉ ቁጥጥር ስር ውሏል ሲሉ ይከሳሉ።
ሆሮ ጉድሩ ወለጋ ላይ የሚታወቁ ካድሬዎች ጫካ ውስጥ ተደብቆ የእኛ መኪና ቅዝቃዜ ማኪና ፊት ለፊት ያለውን ድምድማጡን ነው ያጠፉት። አመልክተናል ምን እርምጃ እንደሚወሰድ አላውቅም። ዞሮ ዞሮ እንግዲህ ምንድን ነው ሁሉም ከምርጫ ቦርድ እስከ ቀበሌ አስተዳደር እስከ ብልሻ እስከ አስተዳደር እስከ ምናምን ድረስ የተቆላለፈ ነገር ነው። ምርጫ ቦርድ ምንትን ብታደርግ ምርጫ ቦርድ ወያቅ የሚል ነው ወይንስ ሽፋን ሰጪ ነው። ስለዚህ ውድድሩ የምርጫ ቅስቀሳን ሙሉ በሙሉ ለማለት በሚቻልበት ደረጃ መንግስት ካድሬዎች ተቆጣጥረውታል።
የኢትዮጵያ ብሔራዊ ምርጫ ቦርድ ጸሐፊና የቦርዱ ጽህፈት ቤት ዋና ኃላፊ አቶ ነጋ ዱፊሳ በበኩላቸው ባላቸው መረጃ መሰረት መድረክ በዚህ ምርጫ ከፍተኛና የተሳካ የምርጫ ቅስቀሳ ያደረገ ድርጅት እንደሆነ ይናገራሉ። ይሁንና ቦርዱ የማንኛውንም ፓርቲ ቅሬታ እየመረመረ ተገቢውን ህጋዊ እርምጃ እንደሚሰጥ አስገንዝበው መድረክ ያቀረበውን ቅሬታም ለመመርመር አጣሪ ቡድን ቦርዱ ማሰማራቱን አስታውቋል።
እያንዳንዱ ፓርቲ መድረክን ጨምሮ የሚያቀርበውን ቅሬታ በተለየ ትኩረት በተለይ አሁን ደግሞ ወደ ድምፅ አሰጣጡም የቀረብንበትና 2 ሳምንት ብቻ የቀረበት ጊዜ በመሆኑ በቅርብ ክትትል የምናደርግበት ሁኔታ እንደመሆኑ መጠን ቅሬታ ባቀረበባቸው ቦታዎች ልዩ ትኩረት አድርገን በተለይ ወደ ምዕራብ ሸዋ አንድ አጣሪ ቡድን ወደ ስፍራው ያንቀሳቀስንበት ሁኔታ አለ። ወደ ምስራቅም እንደዚሁ ሌላ አጣሪ ቡድን ተንቀሳቅሶ ሁኔታውን እንዲያጣራ ያደረግንበት ሁኔታ አለ።
እንደ አቶ ነገባባል ቦርዱ ዶክተር መረራ እንደገለጹት አቅም የሌለው አይደለም። ያሰማራው አጣሪ ቡድን በሚያመጣው ሪፖርት መሰረት ተገቢ እርምጃ እንደሚወስድም አረጋግጠዋል።
አጣሪ ቡድኑ በሚያመጣው ሪፖርት ላይ ተገቢውን እርምጃ የሚወሰድበት ሁኔታ አለ። በዋናነት የምናስተላልፈው ግን አንደኛ ባለፈው ሳምንት ውስጥ የተፈጠረው አይነት ቅሬታ በአሁኑ ጊዜ የለም። ሁሉም ፓርቲዎች የምርጫ ዘመቻ ቅስቀሳቸውን መቀጠል ይችላሉ። መድረክንም ጨምሮ በየደረጃ ያሉት ምርጫ አስፈጻሚዎቻችንም ከዚህ የተንቀሳቀሱትንም ሁሉን ያለውን ነገር አጣርተው የሚያቀርቡበትና ተገቢውን የማስተካከያ እርምጃ የሚወሰድበት ሁኔታ እንዳለ ማንሳት ይቻላል።
ዶክተር መረራ ግን ምርጫ ቦርድ የገዢው ፓርቲ አንድ መሳሪያ እንጂ ነጻና ለሁሉም ተወዳዳሪ ፓርቲዎች በእኩልነት ሊያገለግል የቆመ ተቋም አይደለም ይላሉ። ከዚያም አልፎ የመንግስትና የገዢው ፓርቲ መዋቅሮችን ለመለየት እስከሚያዳግት ድረስ በአንድነት ስለሚሰሩ በመድረክ ተወዳዳሪዎች ላይ የሚደርሰው ጥቃትና ተጽዕኖ ተመሳሳይነት አለው ሲሉ ያስረዳሉ።
ከትግራይ እስከ ደቡብ እስከ ኦሮሚያ ይመሳሰላል። ለምሳሌ 1-5 ሁሉም ቦታ ነው ጥነፋው ማለት ነው። ሰው ለምሳሌ ስብሰባ ሲጠራ ሰው ስብሰባ እንዳይወጣ ይሄ ለ1-5 ነው። ወጣት ሰብሮ ይወጣል። ለምሳሌ ገበያ የሚባለው በገበያ ገን መቀዝቀዝ ምን ማድረግ አይቻልም የሚባለው ሁሉም ቦታ ነው አፕላይ የሚያደርጉት። ስብሰባ ቦታዎችን መከልከል ሁሉም ቦታ ነው አፕላይ የሚያደርጉት። ዩኒፎርም ነው ባለን መረጃ፣ ያው መረጃ እንለዋወጣለን። ባለን መረጃ አንድ አይነት የሆነ አሰራር ይመስላል።
አቶ ነጋ ዱፊሳ ይህንን የዶክተር መረራ አባባል አይቀበሉትም። በሁሉም ወገን ጉድለቶች እንደማይጠፉ ጠቁመው ቦርዱ በማንም ወገን ይሁን የሕግ ጥሰትን በቸልታ እንደማይመለከትም ያስረዳሉ።
የሕግ ጥሰቶች ካሉ እየተከታተለ ማንም ይሁን ከየትኛውም አካል ይሁን ከየትኛው በሕግ የሚዳኝበት ሁኔታ ነው ያለው። ይሄን የተመቻቸ ሁኔታ ፈጥረናል። ቦርዱ ምንም ቸል የምንለው ነገር የለም። ሁሉም ባለድርሻ አካላት፣ ሁሉም በተለይም ፖለቲካ ፓርቲዎች፣ ደጋፊዎቻቸው፣ አባላቶቻቸው፣ ከሁሉም አካል ያሉት የምርጫ ሕጉን የስነ ምግባር አዋጁን የአገሪቷን ሕጎች ባከበረ መልኩ መንቀሳቀስ እንደሚጠበቅ ባቸው ከዚህ ባለፈ ደግሞ ህግ የሚጥስ አካል ካለ ደግሞ ቦርዱ እያጣራ ለህግ እንዲቀርቡ የሚያደርግበት ሁኔታ አለ ማለት ነው።
በ2007 አገር አቀፍ ምርጫ ድምፅ የሚሰጥበት ዕለት 13 ቀናት ብቻ ይቀሩታል። የቅድመ ምርጫው እንቅስቃሴ ከተጀመረ አንስቶ ቁጥራቸው ጥቂት ነው በማይባሉ ተቃዋሚ ፓርቲዎች በኩል በሂደቱ ቅሬታ እንዳላቸው ሲገልጹ ቆይተዋል። ምርጫ ቦርድ በበኩሉ ቅሬታዎቹን እያጣራ አስተዳደራዊና ህጋዊ መፍትሄዎች እየሰጣቸው እንደዘለቀ ሲገልጽ ቆይቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ክቡራትና ክቡራን አድማጮች አሁን ወደ መጽሔቱ የትንታኔ ርዕስ ነው የምንሻገረው። በኢትዮጵያ ከሁለት ሳምንታት በኋላ ለሚካሄደው ብሔራዊ ምርጫ በትግራይ ክልል ከ2 ሚሊዮን በላይ ህዝብ ለመምረጥ ወይም ድምፁን ለመስጠት መመዝገቡ ተገለጠ። ድርጅቶችም ለመወዳደር እጩ ተወዳዳሪዎችን ማስመዝገባቸውን ተመልክተዋል። በክልሉ የምርጫ የሚያስፈልጉ ቅድመ ሁኔታዎች ሙሉ በሙሉ እንደተጠናቀቁና ቁሳቁሶችም ወደ ምርጫ ጣቢያዎች በወቅቱ እንደደረሱ የትግራይ ክልል የምርጫ ቦርድ ጽህፈት ቤት ኃላፊ አቶ ወልደ ጊዮርጊስ በላይ ዛሬ ለአሜሪካ ድምፅ መግለጫ ሰጥተዋል። የፖለቲካ ድርጅቶች የምረጡኝ ቅስቀሳቸውን እያካሄዱ ናቸው ሲል ዘጋቢያችን ግርማይ ገብሩ የክልሉን የምርጫ ቦርድ ኃላፊ አነጋግሮ ተከታዩን አጠናቅሯል።
ዘንድሮ ግንቦት 16 ለሚካሄደው አገራዊ ምርጫ በተለይ ትግራይ ክልል ውስጥ እየተካሄደ ስላለው ዝግጅት ምን ይመስላል ለሚለው የትግራይ ክልል ምርጫ ቦርድ ኃላፊ አቶ ወልደ ጊዮርጊስ በላይ ጠቅለል ያለ መረጃ ይሰጡናል። ለመሆኑ ትግራይ ክልል ውስጥ ለምርጫ የተመዘገበው የህዝብ ብዛት ምን ያህል ይሆናል? ዝግጅቱስ ምን ይመስላል?
እስካሁን ለምርጫ የተመዘገበው ህዝብ ብዛት 2,382,768 ይሆናል። ከዚሁ 52% ሴቶች ናቸው ማለት ነው። የመራጮች ምዝገባ በወጣው ጊዜ ሰሌዳ መሰረት በጥሩ ሁኔታ ተጋደዋል ማለት ነው። ዋነኛው ስራም የነበረው ያው ምርጫ ቦርድ ባወጣው ጊዜ ሰሌዳ መሰረት ለምርጫ አስፈጻሚዎች ከክልል ጀምሮ ዞን እስከ ምርጫ ክልል ድረስ ያሉ አስፈጻሚዎች ያው ስለ ድምጽ አሰጣጥ እና ቆጠራ እንዲሁም አገላለጽ ስልጠና በብቃት በስፋት ሰጥቷል ማለት ነው። በክልላችን ጥሩ ዝግጅት ተካሂዶ በአሁኑ ሰዓት ደግሞ ያው የፖለቲካ ፓርቲዎች የምረጡኝ ቅስቀሳ እያካሄዱ ነው ማለት ነው።
አቶ ወልደ ጊዮርጊስ፣ ለመሆኑ በትግራይ ክልል ውስጥ እስካሁን ድረስ ምርጫው ላይ ለመወዳደር የተመዘገቡ የፖለቲካ ድርጅቶች ስንት ናቸው? እነማን ናቸው? ያቀረቡት የእጩ ተወዳዳሪዎች ብዛትስ ምን ይመስላል?
እንግዲህ በክልላችን እንደሚታወቀው ያው 6 ፖለቲካ ፓርቲዎች ለውድድሩ ተመዝግበዋል እና ከነዚህንም አንደኛ ህወሓት ኢህአዴግ ነው። ቀጥሎ መድረክ አረና፣ ኢዴፓ፣ ኢድህ፣ ኢፍድሃግ፣ ኢዳን፣ በአጠቃላይ 6 ፓርቲዎች ናቸው ማለት ነው። እነዚህም እጩዎቻቸውን በወጣው ጊዜ ሰሌዳ መሰረት ያው አስመዝግበዋል። ለፓርላማ የሚወዳደሩት 78 እጩ ተወዳዳሪዎች ናቸው። ለክልል ደግሞ 242 እጩ ተወዳዳሪዎች ተመዝግበዋል ማለት ነው። እና ይሄም በጥሩ ሁኔታ አጠናቀናል ማለት ነው።
ለመሆኑ አቶ ወልደ ጊዮርጊስ የሴቶች ተሳትፎ ምን ይመስላል በዘንድሮ ምርጫ ስናየው?
እንግዲህ ሴቶች በሶስት መልኩ ልናየው እንችላለን። አንደኛ በመራጭነት በነቂስ ተመዝግበዋል። ከመራጩ ህዝብ 52% ሴቶች ናቸው። በአስመራጭነትም ከ40% የማያንሱ ሴቶች በምርጫ አስፈጻሚነት እንዲሳተፉ ተደርጓል ማለት ነው። በተመራጭነትም ለምሳሌ ህወሓት ኢህአዴግ ለፓርላማ 38 ወንበር ነው ትግራይ ፓርላማ ወንበር ያለው እና ከዚሁ 14ቱ ሴቶች ናቸው በእጩነት ያቀረበው ህወሓት ኢህአዴግ። አረና መድረክ ደግሞ ያው 2 ሴቶች አቅርበዋል ማለት ነው። እና ለክልል ምክር ቤትም በአጠቃላይ 242 እጩዎች ተመዝግበዋል። ከነዚህ 83 ሴቶች ናቸው። በፐርሰንት ሲለካ የህወሓት ከወሰን 36.8% ነው ማለት ነው። የአረና ደግሞ 7.1% ነው ማለት ነው።
እስኪ አቶ ወልደ ጊዮርጊስ፣ አሁን ለምርጫ የሚያስፈልጉ ነገሮች በሙሉ ወደ ምርጫ ጣቢያዎች በወቅቱ ደርሰው ተዘጋጅተዋል?
በወጣው ጊዜ ሰሌዳ መሰረት በአሁኑ ሰዓት ከማዕከል የተላኩ የምርጫ ሰነዶች እና ቁሳቁሶች ልዩ ጥበቃ ተደርጎላቸው አስተማማኝ በሆነ ቦታ ይገኛሉ ማለት ነው።
የፖለቲካ ድርጅቶቹ የምረጡኝ ቅስቀሳ ማድረግ የሚያቆሙት ከስንት ጊዜ በኋላ ነው?
ምርጫ ቦርድ ባወጣው ጊዜ ሰሌዳ መሰረት የፖለቲካ ፓርቲዎች ቅስቀሳቸውን የሚያካሂዱት እስከ ግንቦት 13 ነው። ስለዚህ ግንቦት 13 ወደ 12 ሰዓት ቅስቀሳቸውን ያቆማሉ ማለት ነው። ግንቦት 9 ደግሞ ለመራጩ ህዝብ በአጠቃላይ ስለ ምርጫው አካሄድ፣ ስለ ድምፅ አሰጣጡ ሰፊ መግለጫ አካባቢው ህዝቡ በተመዘገበበት የምርጫ ጣቢያዎች ስለ ምርጫው አጠቃላይ ገለጻ ትምህርት ይሰጣል ማለት ነው። ግንቦት 9/2007
የፖለቲካ ድርጅቶች በየወቅቱ ለሚያቀርቡት ቅሬታ የምርጫ ቦርዱ እንዴት ነው እያስተናገደ ያለው? አቅሙና ብቃቱስ ምን ያህል ነው?
እንግዲህ ዋናው መመሪያችን በህገ መንግስት ላይ መሰረት ተደርጎ የምርጫ አዋጆች ወጥተዋል። የተሻሻሉ የፓርቲዎች ስነ ምግባር አዋጅ አለ። በምርጫ ሂደት አንዳንድ አቤቱታዎች በሚፈጠሩበት ጊዜ በየምርጫ ጣቢያው በምርጫ ክልል እስከ ቦርድ ድረስ የቅሬታ አፈታት መዋቅር ተዘርግቷል ማለት ነው። ኮሚቴዎች ተቋቁመዋል ማለት ነው። ስለዚህ ቅሬታ እንዴት እንደሚፈታ፣ አቤቱታ እንዴት ማስተናገድ እንደሚቻል ከላይ እስከታች መዋቅር ቁጥጥር ስላለው የራስ የሆነ አሰራር ስላለው በየጊዜው ችግሮች ካጋጠሙ በዛ ነው የሚስተናገዱት ማለት ነው። በሌላ መልኩ ደግሞ ያው የፓርቲዎች የጋራ ምክር ቤት መድረክም አለ። እነሱም እርስ በርሳቸው የተገናኙ ያው ችግራቸውን የሚፈቱበት በአስተዳደራዊ መልኩ ቅሬታዎች፣ አቤታዎች የሚፈቱበት አለ። ስለዚህ በእኛ ክልል እስካሁን ይሄ ነው የሚባል ችግር የገጠመን ነገር የለም ማለት ነው። በጥሩ ሁኔታ እየተካሄደ ነው።
የትግራይ ክልል ምርጫ ቦርድ ኃላፊ አቶ ወልደ ጊዮርጊስ በላይ ለሰጡኝ ማብራሪያ በጣም ነው የማመሰግኖት።
እኔም ለቪኦኤ ፕሮግራም አመሰግናለሁ።
ወደ ቀጣዩ የመጽሔት ርዕስ እናልፋለን። የአውሮፓ ህብረትን በጥርጣሬ የሚመለከተው ወግ አጥባቂ ፓርቲያቸው ካሸነፈ በኋላ የብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩን የሚወስዱት እርምጃ ምን ሊሆን እንደሚችል አውሮፓ በስጋት እየጠበቀ ነው። ብሪታንያን በአባልነቷ ጸንታ እንድትቀጥል ለማድረግ የአውሮፓ ሀገሮች ምን ያህል ርቀት ይሄዳሉ የሚሉትን ነጥቦች መሰረት በማድረግ ዘጋቢያችን ሊዛ ብራን ከፓሪ የላከችው ዘገባ አለ። አዳነች ፍሳዬ ታቀርባለች።
የጀርመን ክልላዊ ምርጫዎች ብዙውን ጊዜ የሌሎቹን የአውሮፓ ሀገሮች ትኩረት አይስቡም ነበር። በብሬመን ክፍለ ሀገር ከተማ ትላንት እሁድ በአውሮፓ ህብረት ላይ ጽኑ እምነት የሌለው ፓርቲ ማሸነፉ ግን ፈረንሳይ ውስጥ አነጋጋሪ ሆኗል። ይህ የሆነውም ብሪታንያ ውስጥ ባለፈው ሳምንት የጠቅላይ ሚኒስትር ካሜሩን ፓርቲ ትልቅ ድል በማግኘቱ ነው። ዴቪድ ካሜሩን ከሁለት ዓመታት በኋላ ብሪታንያ በአውሮፓ ህብረት አባልነት መቀጠሏን በሚመለከት ህዝበ ውሳኔ እንዲሰጥበት እንደሚያደርጉ በማስታወቃቸው በህብረቱ ያለው ጥርጣሬና ስለ አውሮፓ ህብረት መጻኢ ዕድል ያለው ስጋት እንደገና እያንዣበቡ ናቸው። ሁለቱ ዋና የአውሮፓ ህብረት ኃላፊዎች የህብረቱ ፕሬዚደንት ዣን ክሎድ ጃንከርና የአውሮፓ ህብረት ፕሬዚደንት ዶናልድ ታስክ ብሪታንያ የምትለውን ለመስማትና ለመደራደር ዝግጁ መሆናቸውን አስታውቀዋል። የፈረንሳይ ፕሬዚደንት ፍራንሷ ኦላንድም ብሪታንያ በአውሮፓ ህብረት ስለሚኖራት ቦታ ከሚስተር ካሜሩን ጋር የመነጋገር ፍላጎት እንዳላቸው ገልጸዋል። ስለ ብሪታንያ ፍላጎት መነጋገሩ ተገቢ ቢሆንም አውሮፓ ውስጥ ነጻ የህዝብ ዝውውርን ያካተቱ ሚስተር ካሜሩን ግን ሊገድቧቸው የሚፈልጉ የተደነገጉ ህጎች አሉ። የአውሮፓ ህብረት ሀገሮች በህጎቹ መጽናት ይኖርባቸዋል ብለዋል የፈረንሳዊ ፕሬዚዳንት። የብሪታንያው ጠቅላይ ሚኒስትር ከሁለት ዓመታት በኋላ በብሪታንያ የአውሮፓ ህብረት አባልነት ላይ ህዝበ ውሳኔ እንዲካሄድ ከማድረጋቸው በፊት በአውሮፓ ህብረት አሰራር ውስጥ ለውጥ እንዲደረግ እንደሚፈልጉና ብሪታንያ በህብረቱ አባልነት ለመቀጠል ስለሚያስችሏት ነጥቦች መደራደር እንደሚፈልጉ ጠቁመዋል። ሶኒያ ፒያድራፊታ የተባሉ ዋናው መሰረቱ ብራሰልስ በሆነው የአውሮፓ ፖሊሲ ጥናት ማዕከል የሚሰሩት ተንታኝ በአሁኑ ወቅት የአውሮፓ ሀገሮች ዝርዝር ሁኔታውን እየጠበቁ ነው ይላሉ።
Because so far the conservative government has not been clear at all about
የካሜሩን ወግ አጥባቂ መንግስት በአውሮፓ ህብረት ለውጥ እንዲኖር ስለሚለው ነገርም ሆነ ህዝበ ውሳኔ ለማካሄድ ስላላቸው እቅድ እስካሁን ባለው ጊዜ በግልጽ የሚታወቅ ነገር ስለሌለ ነው የአውሮፓ ህብረት ሀገሮች በመጠበቅ ላይ ያሉት ብለዋል ተንታኟ። በአውሮፓ ህብረት ላይ ጥርጣሬ ያላት ብሪታንያ ብቻ አይደለችም። ፈረንሳይ ውስጥ ብሔራዊ ግንባር የተባለው ጽንፈኛው ቀኝ ክንፍ ድርጅት ከሁለት ዓመታት በኋላ ለሚካሄደው ፕሬዝዳንታዊ ምርጫ ጠንካራ ቦታ ሊያገኝ የቻለበት ምክንያት ከአውሮፓ ህብረት አባልነት እንውጣ የሚለው እምነቱ ነው።
C'est l'Union européenne qui décide à notre place qu'on peut plus décider de la politique d'immigration, plus décider du
የግንባሩ መሪ ማሪን ለፔን እንዳሁኑ በፈረንሳይ ሬዲዮ በሚሰጧቸው ቃለ መጠይቆች የአውሮፓ ህብረት ከኢሚግሬሽን አንስቶ እስከ ኢኮኖሚ የሚሄዱትን ውሳኔዎች በፈረንሳይ ላይ እየጫነ ነው ሲሉ ያማርራሉ። ተንታኛዋ ፓድራፊታ ታዲያ ብሔራዊ ግንባር የተባለውን የመሳሰሉ በአውሮፓ ህብረት ላይ ጥርጣሬ ያላቸው ፓርቲዎች መጠቀሚያ ትሆናለች። ሆኖም አዎንታዊ አመለካከት ያላቸው ወገኖች አውሮፓ ለህብረቱ ያለውን ድጋፍ ሊያጠናክሩ ይችላሉ ብለዋል። በሌላ በኩል በህብረቱ አሰራር ለውጥ ከተደረገ ደግሞ የብሪታንያ ድምፅ ሰጪዎች ሀገሪቱ በአባልነት እንድትቆይ ሊያደርጉ እንደሚችሉ ተንታኟ አውስተዋል። ከዚህ ቀደም ግሪስን የመሳሰሉት ሀገሮች ከአውሮፓ ህብረት የመውጣት ዛቻ አሰምተው ነበር። የብሪታንያ መውጣት ግን በቀላሉ የሚታይ አይሆንም፣ የስነ ልቦናዊም ሆነ የኢኮኖሚ ጉዳት ሊያደርስ ይችላልና።
አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው።
ስርጭታችን ደግሞ እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻዊ ስልክ መስመር ሁለት ለምን
አስታውቅ አዲሱ
202-205-9942 የውስጥ መስመር 14 ካገኘናቸው አስተያየቶች እነዚህ እንስማ።
አሎ ጠናስሚ አሜሪካ ሬዲዮ ጣቢያ አዘጋጅሽ እና ጣቢያች እንደምን ሰነበታችሁ? የድሮ አድማጫችሁ ወይም ደግሞ የድሮ ወዳጃችሁ ስሚ አማረ ጸጋ ይባላለሁ። የደወልኩት ከዚህ ከቦስተን ከእናንተ አጠገብ ወይም ደግሞ ጥንታዊቷ ከተማ ነው። አንድ የሚገርምና የሚያስደንቅ ነገር ስትናገሩ ሰምቼ ነው። እሱም ምርጫ ምርጫ ትላላችሁ። እንዲያውም አልፎ ተርፎ የአሜሪካ ሲል ወይም ደግሞ ጋዜጠኛ ማይክሮፎን ይዞ ይከተላቸዋል ትላላችሁ። ድንቄም ምርጫ ምርጫ ያለመሆኑ አለ እንዴ? በኢትዮጵያ አማረ ነኝ።
ሰላም ጤና ይስጥልኝ። የአማርኛ ክፍል አሜሪካ ድምፅ እንዴት ናቸው? አዲሱ ሁለት ቤተ እስራኤላውያን ኢትዮጵያውያን ስታወያይ ነበር እና መንግስት የአድሎ ፖሊሲ እንደሌለው ሲናገሩ ሰምቻለሁ። በሌላ በኩል ደግሞ ሲቀጠሩ እነዚህ ቤተ እስራኤላውያን 35% ዝቅ ብለው ከሌላው 35% ዝቅ ብለው ነው የሚቀጠሩት ሲባል ሰምቻለሁ። ይሄ እውነት ከሆነ ማን ያወጣው ይሄን ፖሊሲ? መንግስት ካልሆነ የትኛው አካል ነው ያወጣው? ሌላው በነጮች አካባቢ ቤት መስራት ወይ ማከራየት ክልክል ነው ሲባል ሰምቻለሁ። ይሄስ እንዴት ነው የሚታየው? በመንግስት ነው ወይስ በህዝቡ ብቻ ነው እየተከለከለ ያሉት? ይገባኝም እና ግልጽ ያለ ኢንፎርሜሽን አትሊስት በአካባቢያችን ምን እየተደረገ እንዳለ ለማወቅ ብንችል ጥሩ ነበረ። አመሰግናለሁ።
ናስትልኝ ዛሬ ደወልኩት የቀድሞ የአየር ኃይል አባል የነበሩትን ካፕቴን ለማን አቶ አዲሱ ካነጋገረው ፕሮግራም ላይ ሰምቼ ነው። ይኸው በቀድሞ አስከፊ የደርግ ስርዓት ውስጥ በማገልገሎ ምን ይሰማዎታል ስላሉ ነው። አብዛኛው ኢትዮጵያውያን ሀገራቸውንና ህዝባቸውን በቅንነት ያገለገሉት የነበረውን ስርዓት ደግፈው ወይም የዛ ስርዓት አባል ሆኖ እንዳልሆነ ለአድማጭ እንዲገባው ብዬ ነው። እንደ ካፕቴን ለማ ብዙ ሀገራቸውን በቅንነት ያገለገሉ በተለያየ ሙያ ውስጥ የነበሩ ኢትዮጵያውያን አሉ። ለመጥቀስ ያህል ፕሮፌሰር አስራት ወልደየስ፣ ጀነራል አመሀ ደስታ፣ ብዙ የተለያዩ ኢትዮጵያውያን ያለውን ስርዓት ሳይሆን በቅንነት ሀገራቸውና ህዝባቸውን ነበር ሲያገለግሉ በዛች ሀገር የኖሩ። ይሄ እንዲሰመርበት ብዬ ነው። አቶ አዲስ ጎመራው ነኝ ከተላሲ ፍሎሪዳ።
ፕሮግራማችን ይቀጥላል። ከእናንተ ያገኘናቸውን አስተያየቶች አድምጠናል። ሌሎቻችሁም እንዲሁ በተዘዋዋሪው ስልካችን መደወልና አስተያየት መስጠት አትዘንጉ። የምትልኩት አስተያየት ግን ከሰዓቱ ወይም ከተመደበው ሰዓት እንዳይበልጥ እንላለን። አሁን ለአንተ ተራ ለቃለ።
አመሰግናለሁ አዲሱ። ቅድም ለምን እንዳሳከኝ አድማጮችም ሳይረዱ አይቀሩም። ደግሞ እኔ ሌላ ጥያቄ ስጠይቅ ተደርቤ የተሰማው ይመስላል። የሙዚቃ ነው ወይ ሰዓቱ እያልኩ ነው። አድማጮችም እንደሚገምቱት ንጉሱ ታምሬና ትንያ ዋንግ ከእኛ ጋር ያመሻሉ። አሁን ለምሽቱ የተመረጠውን ዜማ እናሰማችሁ። ቴዲ አፍሮ ነው የሚጫወትልን። እነሆ
አንቺ አገሬ ሰማይ፣ አንቺ አገሬ መሬት፣ አንቺ አገሬ ሰማይ፣ አንቺ አገሬ ከሰዋገር መሬት ክራር ሲደረደ በስንቆ ሲመታ ክራር ሲደረደ በስንቆ ሲመታ ባለ ትከሻይ በሰው አገር ሆኖ የመስከሳ
እያለ ፖስክስታ
እናመሰግናለን አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ አማርኛው አገልግሎት የሚተላለፈውን ስርጭት ነው።
አስተናጋጆቻችሁ አላ ከበደና
አዲሱ አበበ ነን። አሁን ለሁለተኛው አጋማሽ በቀዳሚነት የሚቀርበው ዘወትር ሰኞ የሚሰማው ሰለሞን ክፍሌ የሚያዘጋጀው ስፖርት።
በዓለም ዝነኛው አትሌት ኃይሌ ገብረስላሴ ከእንግዲህ በሩጫው ስፖርት ውድድር እንደማይሳተፍ በይፋ አስታወቀ።
I retired not from competition, not for running. Running is not no just the one you stop there.
እኔ ለማቆም የወሰንኩት በውድድር መልክ የሚካሄድ ሩጫን እንጂ መሮጥ አላቆምም። ሩጫን ማቆም አይቻልህም። ሩጫ ለእኔ ሕይወቴ ነው።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። ኃይሌ ገብረ ስላሴ ከሩጫ ውድድር ዓለም ራሱን ሊያገል ነው ሲባል ቆይቷል። ያልተጠበቀም አልነበረም። ትላንት እሁድ ግን ከዚህ ቀደም 5 ሻምፒዮና በሆነበት በታላቁ የማንቸስተር ሩጫ ውድድር ፍጻሜ ላይ በ16ኝነት ካጠናቀቀ በኋላ ኃይሌ ውሳኔውን ይፋ አድርጓል። ኃይሌ ገብረ ስላሴ ከ20 ዓመታት በላይ ባስቆጠረው ስኬታማ የውድድር ታሪኩ በኦሊምፒክ 10,000 ሜትር ሁለቴ ማለትም እንደ አውሮፓውያን ዘመን አቆጣጠር በ1996 እና በ2000 ዓ.ም የወርቅ ሜዳሊያ ተሸላሚ ነው። የዓለም አቀፉ አማተር አትሌቲክስ ፌዴሬሽን ባዘጋጃቸው ውድድሮች በ10,000 አራቱን ጨምሮ በ9 ርቀት ውድድሮችም ሻምፒዮና ነው። 5 የአዳራሽ ውድድሮችን ጨምሮ ደግሞ በ15 የጎዳና ሩጫዎች አዳዲስ ክብረ ወሰኖችን አስመዝግቧል። ኃይሌ ገብረ ስላሴ ለመጀመሪያ ጊዜ የዓለም አቀፉን ትኩረት የሳበው በ1992 የዓለም ወጣቶች ሻምፒዮና በ5ና 10,000 በሁለቱም ርቀቶች ድል ከተቀዳጀ በኋላ ነው። ሌላው ትልቁ ድሉ እንደ አውሮፓውያን ዘመን አቆጣጠር በ2008 የበርሊን ማራቶን ርቀቱን ከ2:04 በታች መግባቱ ነው። በዚያም 2:03:59 በመጨረሱ የመጀመሪያው ኢትዮጵያዊ አትሌት ሆኗል። ምንም እንኳ አንዳንዶቹ የዓለም ሬኮርዶቹ ከጊዜ በኋላ ቢሰበሩም አሁንም በ20,000 ሜትርና በአንድ ሰዓቱ ሩጫ የተስተካከለው አትሌት የለም። ዛሬ ላይ ታዲያ ውድድር ማቆሙን ለማስታወቅ ተገዷል።
Yes, that's true. Of course, you know, just this is the right place, you know, just to stop running.
አዎ፣ እርግጥ ነው። እዚህ ላይ በማቆሜ በጣም ደስተኛ ነኝ። ይህ የዛሬ ውድድር የመጨረሻ እንደሚሆን አውቅ ነበር።
ኃይሌ ትላንት ውድድር ማቆሙን ማናጀሩ ጆዝ ሄርመንስም አረጋግጠዋል። ወደ ትላንቱ የማንቸስተር ታላቁ ሩጫ ውድድር ዜና ስናልፍ ብዙ ጊዜ ልምምዱን አብረው የሚያደርጉት ኬንያውያኑ ስቴፈን ሳምቡና በርናርድ ሌጋት አሸናፊዎች ሆነዋል። የሴቶቹንም ኬንያዊቷ ቤትሲ ሴና ቀድማ ገብታለች። ሁለተኛ እንግሊዛዊቷ ጌማ ስቲል ነበረች። አትሌቲክሱን በዚሁ ላብቅ። ወደ ሀገር ውስጥ ስፖርት ዜና ገዛኸኝ ጽዮን መስቀል።
አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ የሳምንቱን ውጤቶች ባጭሩ ገልጻለሁ። የአዲስ አበባዎቹ ቅዱስ ጊዮርጊስ እና ኢትዮጵያ ኤሌክትሪክ ትናንት ተጫውተው በጊዮርጊስ 1-0 አሸናፊነት ተጠናቋል። አዳነ ግርማ ኳስ በተረከዙ በቄን ጥምቶ ነው ጎል ያስገባው። ኤሌክትሪክ ትናንት ከጊዮርጊስ ጋር ያደረገውን አጨዋወት ቀደም ባሉት ጊዜያት አድርጎት ቢሆን ለሻምፒዮንነት የሚያፎካክረው ነበር። ኤሌክትሪክ ለወራጅ ቀጠናው ቅርብ ቢሆንም አቋሙን ጠብቆ በውጤት ከዘለቀ በቀጣዩም ዓመት በፕሪምየር ሊጉ የመቆየት እድል ይኖረዋል። ኢትዮጵያ ቡና አሁንም ከሽንፈት አልተላቀቀም። ትናንትና ወደ ሐዋሳ ሄዶ በባለሜዳው ሐዋሳ ከነማ 2-0 ተሸንፏል። ከቅርብ ጊዜ ወዲህ መሻሻል ያሳየው አዳማ ከነማም ጠንካራውን የኢትዮጵያ ንግድ ባንክ አስተናግዶ 4-2 ሸኝቶታል። ሌሎች ጨዋታዎችም ተካሂደዋል። ኮከብ ጎል አግቢነቱን የደደቢቱ ሳሙኤል ሳሉሚ ተረክቧል። በ15 ጎሎች ይመራል። ወልዲያ ከነማ ወራጅነቱን አረጋግጧል። ትናንት በደደቢት 1-0 የተረታው ሙገር ሲሚንቶ በመውረድ አደጋ ውስጥ እየተንገዳገደ ነው። የደረጃ ሰንጠረዡን ደግሞ ቅዱስ ጊዮርጊስ በ45 ለዋንጫው እየቀረበ ሲሆን ሲዳማ ቡና በመሸነፉ ባለበት 38 ነጥብ ላይ ቆሟል። አዳማ ከነማና ደደቢት በኩል 37 ነጥብ ሶስተኛና አራተኛ ናቸው።
አመሰግናለሁ ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። ወደ አውሮፓ ፕሪሚየር ሊግ ስናልፍ ሁለትና ሶስት ጨዋታዎች እየቀራቸው አብዛኞቹ ሻምፒዮኖች ከወዲሁ ታውቀዋል። በእንግሊዙ ፕሪሚየር ሊግ ቼልሲ በሜዳው ሊቨርፑልን አስተናግዶ 1-1 በመለያየት ነጥብ ተጋርቷል። ማንቸስተር ሲቲ ኪውፒአርን ግማሽ ደርዘን አቅሞ በ6-0 ውጤት ተለያይቷል። ሻምፒዮንነቱን ያረጋገጠው ቼልሲ በ84 ነጥብ ይመራል። ማንቸስተር ሲቲ በርቀት በ73 ይከተላል። የዛሬውን ውጤት ሳይጨምር አርሰናል በ73ኛ ነው። በስፔን ላሊጋ ባርሴሎና ሪያል ሶሲዳድን 2-0 በማሸነፍ መሪነቱን አጠናክሯል። ሪያል ማድሪድ ደግሞ ከቫሌንሲያ ጋር 2-2 ተለያይቶ ነጥብ ጥሏል። ባርሴሎና በ90 ነጥብ እየመራ የዋንጫውን አንዱን እጀታ ጨብጧል። ሪያል ማድሪድ በ86 ሁለተኛ ነው። በጣሊያን ሴሪያ ሻምፒዮናነቱን ቀደም ብሎ ያረጋገጠው ጁቬንቱስ በ81 ነጥብ የደረጃ ሰንጠረዡን ይመራል። ሮማ ሁለተኛ፣ ኤሲ ሚላን ሦስተኛ ናቸው። የጀርመኑ ባየርን ሚውኒክም በሰፊ የነጥብ ልዩነት ሻምፒዮንነቱን አረጋግጧል። ከዚህ በኋላ ፉክክሩ ከሁለተኛ እስከ አራተኛ ያለውን ስፍራ ለማግኘት ብቻ ይሆናል። በመጨረሻም በመስክ ቴኒስ በትላንቱ የማድሪድ ማስተርስ የሸክላ አፈር ሜዳ ላይ ውድድር እንግሊዛዊው አንዲ ሙሬ የወቅቱን ሻምፒዮና ራፋኤል ናዳልን ለመጀመሪያ ጊዜ አሸንፏል። 6-3 6-2 በሆነ ውጤቱ የሀገሩን ደጋፊዎች አስደንግጧል። የ27 ዓመቱ አንዲ ሙሬ የመጀመሪያውን ባለፈው ሰኞ ሚውኒክ ላይ በማሸነፉ አንድ ሳምንት ባልሞላ ጊዜ ውስጥ መሆኑ ነው ሁለተኛውን የሸክላ አፈር ሜዳ ላይ ውድድር ድል ሲቀዳጅ። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
ሰለሞን ክፍሌን ለስፖርት ዝግጅቱ እናመሰግናለን። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን አፍሪካ ነክ ርዕሶች።
አፍሪካ ውስጥ ፍትሐዊና ተአማኒ ምርጫ የሚካሄዱ ወይም የማካሄዱ ልምድ ምን ያህል እየሰረጸ ነው በሚለው ነጥብ ዙሪያ እንዲያዋዩን የአፍሪካ ጥናቶች ባለሙያ የሆኑትን የዘወትር ተባባሪያችን ዶክተር አየለ በከሬን ጋብዘናል። ዩናይትድ ስቴትስ ውስጥ በኮርኔል ዩኒቨርሲቲ ለብዙ ዓመታት ሲያስተምሩ ከቆዩ በኋላ በአሁኑ ወቅት ወደ ኢትዮጵያ ሄደው መቀለ ዩኒቨርሲቲ በታሪክ ትምህርት ተባባሪ ፕሮፌሰር ሆነው ያገለግላሉ። ዶክተር አየለን ያነጋገረችው የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሳዬ ነች።
ዶክተር አየለ በከሬ ለትብብሮና ለጊዜው እናመሰግናለን። አፍሪካ ውስጥ በአሁኑ ጊዜ ምርጫ ከተሸነፉ በኋላ ስልጣን አናስረክብም ብለው የሚያንገራግሩ እየቀነሱ ቢሆንም ሙሉ በሙሉ ፍትሐዊና ተአማኒ የሆነ ምርጫ የማካሄዱ ተግባር ተስፋፍቷል ለማለትም ያስቸግራል እና በአሁኑ ጊዜ አፍሪካ ውስጥ ፍትሐዊና ተአማኒ ምርጫ አካሂደዋል የሚባሉት ሀገሮች የትኞቹ ናቸው?
ለጠየቅሽው ጥያቄ መልስ ለመስጠት በመጀመሪያ ማየት ያለብን የዲሞክራሲ ሂደት በአፍሪካ ውስጥ የዲሞክራሲ ታሪክ በአፍሪካ ውስጥ ምን ይመስላል የሚለውን ጥያቄ መጠየቅ ያለብን ይመስለኛል። በተለይም ብዙ የአፍሪካ ሀገሮች ነጻነታቸውን ያገኙት እንደ አውሮፓውያን አቆጣጠር ከ1960 ዓመተ ምህረት ጀምሮ ስለሆነ ከዛ በኋላ ያለው ሂደት ምን ይመስላል ብለን ብንጠይቅ በአጠቃላይ አሁን ያለው ሂደት ፍትሐዊና ነጻ ምርጫ ማካሄድና ፍትሐዊና ነጻ በሆነ መንገድ መሪዎችን መምረጥ ስርዓቱ ያመዝናል በአፍሪካ ውስጥ ያመዝናል ታሪኩን በምናይበት ጊዜ እና ይሄንን ካልኩ በኋላ ልክ አንቺ ለጠየቅሽኝ ጥያቄ መልስ ለመስጠት ከተፈለገ አንደኛ መጠቀስ የምትችል ሀገር በአንደኝነት እንደውም የተለያዩ ድርጅቶችም ሙሉ ዲሞክራሲ አለባት የምትባል ሀገር ሞሪሸስ ናት። ሞሪሸስ በህንድ ውቅያኖስ የምትገኝ ደሴት ናት እና እሷ አንደኛ ናት ተብላ ትጠቀሳለች። ከዛ ሌላ እንግዲህ ጋና ሁለተኛ ሊሆን ይችላል። ጋና በምዕራብ አፍሪካ የሚገኝ ሀገር ነው። በተከታታይ ምርጫ ተካሂዷል። ምርጫው ፍትህና ነጻ ነው ተብሎ ተወስኗል። በሌላ አንጻር ደግሞ ጋና ውስጥ የተለያዩ ፓርቲዎች አሉ። ተቃዋሚው ፓርቲ ገዢውን ፓርቲ በማሸነፍ ስልጣን ይዟል። ያ እየተለመደ መጥቷል። ሌላ ኤግዛምፕል ካስፈለገ ብዙዎቹ ነጻና ፍትህ ምርጫ ያካሄዱ ሀገሮች የሚገኙት በደቡብ አፍሪካ ነው፣ ሳውዘርን አፍሪካ በሚባለው። እና እዛ ከሄድን ቦትስዋና አለ፣ በጣም የተለመደ ስርዓት ሆኗል በምርጫ መሪን መቀየር። ናሚቢያ አለ፣ ራሱ ደቡብ አፍሪካ አለ፣ ዛምቢያ አለ፣ ሞዛምቢክ አለ እና ማላዊ። እነዚህ በሙሉ በምርጫ መሪ የመረጡበት በምርጫ ሽግግር ያደረጉበት የፖለቲካ ስልጣንን ሽግግር ያደረጉበት ነው። እርግጥ በደቡብ አፍሪካ ብቻ አይደለም፣ ወደ ምዕራብ አፍሪካም ከሄድን ኤግዛምፕሎች አሉ። ቅድም ጋናን ጠቅሻለሁ። ከጋና ውጭ ሴኔጋል አለ፣ ላይቤሪያ አለ። እርግጥ በእርስ በርስ ጦርነት ሄደዋል፣ ግን አሁን የዲሞክራቲክ ስርዓት በደንብ አስፍነዋል። ቤኒን አለ፣ ሴራሊዮን አለ፣ ጊኒ አለ፣ ኒጀር አለ እና አሁን ደግሞ በቀደም ፕሮግራም የሰራንበት ናይጄሪያ አለ እና እዛም የምናየው እድገት ይህ በፍትህና ነጻ በሆነ መንገድ ምርጫን ማካሄድ እየተለመደ መሄዱን ነው። ወደ ሰሜን አፍሪካ ስንመጣ ችግር አለ። ወደ ሰሜን አፍሪካ ስንመጣ በአንድ በኩል በጣም ለረጅም ጊዜ ስልጣን ላይ የቆዩ መሪዎችን አስወግደዋል በአረብ ስፕሪንግ በሚባለው ወይም የአረብ ጸደይ በሚባለው እንቅስቃሴ። በሌላ በኩል ስናይ እነዛ የህዝቡ እንቅስቃሴዎች አሁን ወደኋላ እየተንሸራተቱ በተለይ የወታደር ክፍሉ ፖለቲካ ውስጥ በመግባት ስልጣኑ ወደ እነሱ እያመራ ይገኛል እና እዛ ከቱኒዥያ በስተቀር ሌሎቹን ነጻና ፍትህ የሆነ ምርጫ ተካሂዶባቸዋል ብለን ለመናገር ትንሽ ያስቸግረናል። ወደ እኛ ሰፈር የመጣን እንደሆነ ምስራቅ አፍሪካና የአፍሪካ ቀንድ በሚባለው አካባቢ የመጣን እንደሆነ ነጻ የሆነ ምርጫ ያካሄዱት ምሳሌ መስጠት ካስፈለገ ሶማሊያ ውስጥ የሚገኙ ሶማሊላንድና ፑንትላንድ ናቸው እና ኬንያም ምርጫ አካሂደዋል። ግን ኬንያ ከምርጫም በፊት ሆነ ከምርጫ በኋላ አመፅ እያጀበ ነው የተካሄደው። ግን እርግጥ ያ ስርዓት ከሌሎቹ ይሻላል። በቅርቡ ሱዳንም ምርጫ አካሄዳ ነበር፣ ግን ሱዳን ውስጥ ተቃዋሚ ፓርቲዎች ስላልተሳተፉ ውጤቱ የታወቀ ነበረ እና ፕሬዚዳንት በሽር እንደገና ሊያሸንፉ ችለዋል።
ብዙ የአፍሪቃ ሀገሮች ደህና ፍትሐዊና ተአማኒ ምርጫ አካሄደዋል ሊባሉ የሚችሉትን ጠቅሰዋል። እና ምን አይነት የምርጫ ሂደት ስላካሄዱ ነው?
በጣም ጥሩ ጥያቄ ነው። የዲሞክራቲክ ስርዓት ለመኖሩ መርሆች አሉ። አንደኛ የምርጫው እንቅስቃሴ ህዝቡን ያሳተፈ ሲሆን ህዝቡ በራሱ ተንቀሳቅሶ ለስርዓቱም ሆነ ለኢኮኖሚክ እድገትም ሆነ ለኑሮም ሆነ ለማንኛውም ያስፈልጋል ብሎ አምኖበት ሲንቀሳቀስ፣ ሌላው ደግሞ ወገንተኝነት ያልሆነ ምርጫ ሲካሄድ፣ ሌላው በጣም አስፈላጊ ነገር ምንድን ነው? ምርጫን ለማካሄድ ነጻ የሆነ የምርጫ ቦርድ ያስፈልጋል። ነጻ የሆነ የምርጫ ቦርድ ካለ ስርዓቱን ያበጃል። ህዝቡ ድምፅ ሲሰጥ ያ ድምፁ መሬት እንዳይወድቅ ያደርጋል። ይህንን ስርዓት ነው እንግዲህ እየመሰረቱ ያሉት። ይሄ ደግሞ በመላው ዓለም የሚሰራበት አሰራር ነው። ሌላው ደግሞ ጠቃሚ ነጥብ ምንድን ነው? በአሁኑ ጊዜ የአፍሪካን ህዝብን ስንመለከት 75% በላዩ ወጣት ነው፣ 22 በታች ነው። እና ይሄ ወጣት የሀገሩ ብቻ ሳይሆን በመላው ዓለም የሚካሄዱትን ሁኔታዎች ያያል፣ ያውቃል፣ ይሰማል። ሶሻል ሚዲያ በመጠቀም ሊከታተል ይችላል እና ሌሎች ሀገሮች ጋር ያሉትን ሁኔታዎች ያውቃል። እና እነዛ ሁኔታዎች አገር ውስጥ ከሌለ ትዕግስት ያጣል ማለት ነው። ወደድንም ጠላንም አፍሪካ ውስጥ ያሉትንም ሀገሮች ወደ ታማኒና ፍትህ ወደሆነ ምርጫ እንዲሄዱ የሚያደርጋቸው እና ይህንን ስርዓትና ይህንን ባህል እየተከተሉ ነው ያሉት ቅድም የጠቀስኩልሽ። እና ለዛም ምልክት የሚሆነው ምንድን ነው? አንደኛ ተቃዋሚ ፓርቲዎች የገዥውን ፓርቲ አሸንፈው ስልጣን ለመያዝ ሲችሉ፣ ያ ሲደጋገም፣ ሁለተኛ ደግሞ መሪዎች በድንገት ቢሞቱ፣ ይሄ ጋና ሆኗል፣ ዛምቢያ ሆኗል፣ ማላዊ ሆኗል። ምንም መረበሽ ሳይመጣ ስልጣኑ በቀላሉ ወይ ለምክትሉ ከዛ በኋላ ደግሞ ምክትሉ ተወዳድሮ ከሌሎቹ ጋር አሸንፎ፣ ይሄ እንግዲህ እንደ ባህል እየመጣ ነው ያለው። ይህ ሁኔታ በአሁኑ ጊዜ አፍሪካ ውስጥ እያየን ነው።
ቅድም የፑንትላንድን እና የሶማሊላንድን ጠቅሶ ነው።
ሶማሊላንድን
እነዚህ ሁለት ግዛቶች ገና ዓለም አቀፍ እውቅና እንኳን ያላገኙ ናቸው። እንግዲህ ራሳቸውን ሰይመው የሚንቀሳቀሱ ናቸው። እንዴት እንደዛ ፍትሐዊና ተአማኒ ምርጫ ለማካሄድ ቻሉ ይላሉ?
ጥሩ ነጥብ ነው ያመጣሽው። አንደኛው ያው በዓለም እውቅና ስላላገኙ ዓለም እውቅና ሊሰጠን የሚችለው ያንን ስርዓትን መሰረት ነው በማለት ሊሆን ይችላል። ሁለተኛ ደግሞ ከዛ በፊት ሶማሊያ ያው ለረጅም ጊዜ በርስ በርስ ጦርነት ነው የሄደችው እና እነዛን ሁኔታዎች ተምረው ተረድተው ዘላቂ ሰላም ሊሰፍን የሚችለው በእኛ ቦታ ፍትህና ታማኝ የሆነ ምርጫ በማካሄድ ነው በማለት እንደጠቀስኩልሽ፣ ሶማሊላንድ ደግሞ ደስ የሚለው ክፍል ምንድን ነው? ገዢው ፓርቲ በተቃዋሚ ፓርቲ ተሸንፏል። ፑንትላንድም እንደዚህ ነው የሆነው። በቅርቡ በተካሄደው ምርጫ ገዢው ፓርቲ ተሸንፎ ለተቃዋሚው ፓርቲ አስረክቧል። እና እነዚህ ሁለት የሚያሳየው ምንድን ነው? አምባገነንነቱን አይተውታል። የእርስ በርስ ጦርነቱን አይተውታል። በአሁኑ ጊዜ እንደ አማራጭ አድርጎ ያዩት የዲሞክራቲክ ስርዓት ማስፈኑና ህዝቡን ማሳተፉ መሆኑን ተረድተው በዲሞክራቲክ ስርዓት እየተንቀሳቀሱ ነው ያሉት።
ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። አድማጮች፣ ፕሮግራሙ ጤና፣ አዘጋጅና አቅራቢ ሰለሞን አባተ።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። በወዲያኛው ቅዳሜ ዓለም የ2007 ዓመተ ምሕረትን ወይም በፈረንጅ የቀን ቀመር ደግሞ የ2015ን የዓለም የወባ ቀን አስቦ ውሏል። በዚህ ዕለት ታዲያ በዓለም ዙሪያ ወባ የሚገኝበትን ደረጃ፣ የስጋት አካባቢዎችና የተጨበጡ ስኬቶችን የሚያሳይ የዓመቱን የቅኝት ሪፖርትን የዓለም የጤና ድርጅት አውጥቷል። የጤና ድርጅቱ ዘንድሮ ያወጣው ሪፖርት በአብዛኛው የሚያሳየው በ2013 ዓመተ ምሕረት መጨረሻ ላይ የነበረውን ዓለም አቀፍ ስዕል ነው። በዚህ ከአንድ ዓመት ተኩል በፊት በነበረው ሁኔታ 198 ሚሊዮን ሰው በወባ ተይዟል። ይህ ተመዝግቦ በውል የሚታወቀው ነው። ከዚያ ውስጥ 584 ሺህ ሰው ሞቷል። ይህኛውም የተመዘገበው ቁጥር ነው። ከዓለም ሕዝብ ወደ ግማሽ የሚሆነው 3.2 ቢሊዮን ሰው ማለት ነው ለወባ ተጋላጭ ነው። በዓለም የጤና ድርጅት ዘገባ መሠረት ባለፈው ዓመት ውስጥ 97 ሀገሮች እየተላለፈ ያለ የወባ ችግር ተመዝግቦባቸዋል። በዓለም አቀፍ ደረጃ ወባን ለመከላከልና ለመቆጣጠር በተሰጠው ትኩረት በሚሌኒየሙ የልማት ግቦች ዘመቻዎች፣ በግሎባል ፈንድ፣ በአሜሪካ መንግሥትና ሌሎችም አጋሮች ርብርብ፣ በሀገሮችም የውስጥ ጥረት ከ2000 ዓ ም እስከ 2013 ዓ ም ባለፉት ዓመታት ውስጥ የ4.2 ሚሊዮን ሰዎችን ሕይወት ከጥፋት ማዳን ተችሏል። ይህ ማለት በወባ የመሞት መጠን በ47% ቀንሷል ማለት ነው። ወባን ለመከላከል የተያዘው ጥረት እንዲቀጥል በየዓመቱ $5 ቢሊዮን የሚያስፈልግ ሲሆን አሁን በእጅ እንዳለ የሚሰማው ግን ግማሹ ብቻ ነው። ወባ በሚያደርሰው ጥፋት ምክንያት በየዓመቱ $12 ቢሊዮን ኪሳራ በዓለማችን ላይ እንደሚደርስ የዓለም የጤና ድርጅት በዌብሳይቱ ላይ ያወጣው ፈጣን መረጃ ያመለክታል። የዓለም የጤና ድርጅት የ2013 ዓ.ም ቅኝት ኢትዮጵያንም ዳስሷል። የኢትዮጵያን ገጽታ እንዲያጫውቱኝ የጠየኳቸው የኢትዮጵያ ጤና ጥበቃ ሚኒስቴር የወባ መከላከልና መቆጣጠር መርሃ ግብር ኃላፊ ወይዘሮ ሕይወት ሰሎሞን ወባ በሀገሪቱ ዋና ከሚባሉ የህብረተሰብ ጤና ችግሮች አንዱ መሆኑን ጠቁመው፣ ይሁን እንጂ ህመምና ሞት በግማሽ እየቀነሰ መሆኑን፣ በወረርሽኝ መልክ መከሰትም አሁን በተያያዘው ጊዜ መቆሙን ተናግረዋል። በተለይ ዕድሜያቸው ከ5 ዓመት በታች የሆኑ ሕፃናት በወባ የመታመም መጠን በየጤና ማዕከሉ የተኙ ይታከሙ ከነበሩት በ81% መቀነሱን አመልክተዋል። በዓለም የጤና ድርጅት ሪፖርት መሠረት በ2013 ዓ ም ኢትዮጵያ ውስጥ 2.5 ሚሊዮን በላይ ሰው በወባ ተይዟል። ይህ ቁጥር እንዲሁም ሲታይ ብዙ ነውና ቀንሷል ሲባል ከምን ጋር ተነጻጽሮ ይሆን?
ከቁጥር አንጻር ሊመስል ይችላል። ሆኖም ግን ከ10 ዓመት በፊት የነበሩንን የጤና ተቋማት ቁጥር በምናይበት ጊዜ እጅግ በጣም ጥቂት ነበሩ ያሉን የጤና ጣቢያዎች፣ ጤና ኬላዎች። አሁን ግን ከ10 ዓመት ወዲህ ከ16,000 በላይ ጤና ኬላ አለን። የጤና ጣቢያችንን ቁጥር ደግሞ ስናይ ከ3,200 በላይ ከ3,400 በላይ የደረሰበት ሁኔታ አለ። እንዲሁም የሆስፒታል ቁጥር ያ በሚሆንበት ጊዜ እንግዲህ ብዙ የህብረተሰብ ክፍል የወባን በሽታ ለመታከም አክሰሱ ወይም ደግሞ ምቹ የሆኑ ሁኔታዎች ተፈጥሮለታል።
ቅርበቱ ማለት ነው።
አማካኝነት ቤት ውስጥ ህመማቸው ሳይታወቅ አልጋ ላይ የሚቀሩ ብዙ ሰዎች ነበሩ። አሁን ግን የጤና ተቋማት በአቅራቢያቸው ስላለ እንዲሁም ደግሞ የጤና ኤክስቴንሽን ፕሮግራሙ ቤት ለቤትን በሚሄድ ህብረተሰቡ ጋር በጣም የመድረስ አጋጣሚውም ስላለ እነዚህ ሁሉ እድሎችን በመጠቀም ብዙ ሰዎች የወባ ሕክምናና ምርመራን እያደረጉ ነው ያሉት። በዚህም የተነሳ ብዙ ቁጥር ያለው ሰው በሽታውን እንዲመረመርና በሽታውም ከተገኘበት አስፈላጊ የሆነውን ህክምና እንዲያገኝ እየተደረገ ነው። ይህም በራሱ ደግሞ የሁለቱም ነገሮች ማለትም ከአስር አመት በፊት የነበረው በጥቂት ጤና ተቋማት ላይ ሲሰጥ የነበረው ሲደርስ የነበረው ሰርቪስ አለ፣ አሁን ደግሞ እጅግ በጣም አድጎ ይገኛል እና ሁለቱን ለማነጻጸር ትንሽ ያዳግታል። ሆኖም ግን በአጠቃላይ የወባ በሽታን እንግዲህ ጫናውን ቀንሰናል ስንል በሞትና በታማሚዎች ቁጥር ነው። ይሄ ደግሞ ሲነጻጸር እጅግ በጣም መቀነሱ። በሌላ በኩል ደግሞ በወረርሽኝ መልክ ይከሰት ነበር። ወረርሽኝ እንግዲህ በአንዴ በሚከሰትበት ጊዜ አያሌ ቁጥር ያለውን የህብረተሰብ ክፍል ለሞት ለህመም ይዳርጋል። ያ ደግሞ የማይሆንበት ሁኔታ ነው ባለው። አሁን ለምሳሌ ከሀገር አቀፍ ደረጃ በወረርሽኝ መልክ ወባ ሪፖርት ከተደረገ እንግዲህ አሁን 11 ዓመት አልፎታል። እንግዲህ አንዱ ማሳያ ሊሆን ይችላል።
ከወይዘሮ ህይወት ጋር ያነሳናቸውን ሌሎችም የወባ ጉዳዮች በሌላ ዝግጅት እንመለስባቸዋለን። ሱዳን ከኩፍኝ ጋር እየተዋጋች ነው። በመላ ሀገሪቱ የተከሰተው ግዙፍ ወረርሽኝ እስካለፈው ሳምንት የመጀመሪያ ቀናት የ27 ሕፃናትን ሕይወት ቀጥፏል። ዕድሜያቸው ከ5 ዓመት በታች የሆነ 8 ሚሊዮን ሕፃናትን ለመከተብ እየተንቀሳቀሰች ናት ሱዳን። እስከ ሳምንቱ አጋማሽ ድረስ ወደ 2 ሚሊዮን ሕፃናት ተከትበዋል። ሱዳን በብዙ ዓመታት ውስጥ አይታ የማታውቀውን ወረርሽኝ እንደሆነ እየተጋፈጠች ያለችው የመንግሥታቱ ድርጅት የሕፃናት ፈንድ ዩኒሴፍ የሱዳን ተጠሪ ጊርት ካፔላሬ ተናግረዋል።
ባለፈው 4 ዓመታት እየተካሄደ ባለው ግጭት ምክንያት ያልደረስንባቸው ብዙ አካባቢዎች አሉ። በእነዚያ አካባቢዎች እጅግ ብዙ ቁጥር ያላቸው ሕፃናት አልተከተቡም። ምናልባትም ዛሬ ያለው ወረርሽኝ ምንጭም እነርሱ ያሉባቸው አካባቢዎች ሳይሆኑ አይቀርም።
የመንግስቱና አማጺ ኃይሎች እንዲተባበሩ የዩኒሴፉ የሱዳን ተጠሪ ካፔለሬ ጠይቀዋል። ላይቤሪያ ከኢቦላ ነጻ መውጣቷን የዓለም የጤና ድርጅት ባለፈው ሳምንት ማብቂያ ላይ አስታውቋል። የዓለም የጤና ድርጅት ባለፈው የኢቦላ ወረርሽኝ ከሁሉም በከፋ ሁኔታ የተጠቃችው ላይቤሪያ ነጻ መውጣቷን ያስታወቀው ለ42 ቀናት ተከታትሎ አንድም አዲስ አጋጣሚ ባለመመዝገቡ ነው። ለወትሮ 21 ቀናት በቂ ናቸው ተብሎ ነው የሚታመነው። ይሁን እንጂ ጎረቤቶቿ ሴራሊዮንና ጊኒ በወዲያኛው ሳምንት እያንዳንዳቸው ውስጥ 9 አዳዲስ አጋጣሚዎች መታየታቸውን WHO አስታውቋል። የዛሬን የጤና ዝግጅት ከቪኦኤ ጤና በዚህ ላብቃ። ጤና ይስጥልኝ። በጤና ሰንብቱ።
አድማጮች፣ ፕሮግራማችንን ከማጠቃለላችን በፊት አጠር አጠር ያሉ የዓለም ዜና እናሰማለን። የደቡብ ኮሪያ ባለሥልጣናት ሰሜን ኮሪያ ከባህር ሰርጓጅ መርከብ ላይ ያካሄደችው የመጀመሪያ የሚሳይል ተኩስ ሙከራ የፈጠረባቸውን ስጋት ዘርዝረው ማስረዳታቸው ታውቋል። የኬንያውን ፕሬዚደንት አሳፍሮ ወደ ዱባይ ያመራ የነበረ ጄት ከሶማሊያ አየር ክልል ወደ ናይሮቢ እንዲመለስ ያደረገችው ኢትዮጵያ መሆኗ ተነግሯል። በልዩ ልዩ ኢትዮጵያ ነክ ርዕሰ ጉዳዮች ዙሪያ የተነጠነ የሁለት ቀናት ጉባኤ ዋሽንግተን ዲሲ ውስጥ በኢሳት አቅራቢነት አርሊንግተን ከተማ ውስጥ መካሄዱና ብዙ ምሁራን በዚሁ ውይይት መሳተፋቸው ታውቋል። የአፍሪካ ልማት ባንክ ለትምህርትና ለእርሻ የሚውል የ41.5 ሚሊዮን ዶላር እርዳታ ከኤርትራ ጋር ተፈራረመ። ከሶማሊያ ሰሜን ሶማሊያ ማለት ነው የተገነጠለችው የሶማሊላንድ የጎሳ መሪዎች በሕገ መንግሥቱ ያለውን የፕሬዝዳንቱን የምክትሉን የምክር ቤት ተወካዮችንና የመወሰኛውን ምክር ቤት አባላት የሥራ ዘመን ሲለውጡ የምርጫ ቀኑንም ማራዘማቸው ተነገረ። ፕሬዝዳንቱ የሥልጣን ዘመናቸው የሚያበቃው በዚህ ዓመተ ምሕረት 2015 ሰኔ ወር ላይ ነበር። ርዕሰ ዜናው በዚሁ አበቃ።
አድማጮች፣ ቀደም ብሎ በቀረበው የአፍሪቃ ነክ ርዕሶች ላይ በአፍሪቃ ፍትሐዊና ተአማኒ ምርጫ ማካሄድን አስመልክቶ የተደረገው ውይይት ሁለተኛ ክፍል ይኖረዋል። በሚቀጥለው ሰኞ እናቀርባለን። አሁን ስርጭታችንን ወደ ማገባደዱ ተቃርበናል። በእርግጥ ያስተናገድናችሁ አሉላ ከበደና Thank ጥቂት ደቂቃዎች ቀርተውት ነበር። ቸኩዬ እያጠናቀቅኩ ነው የሚለኝ ንጉሱ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበ፣
የፕሮግራም አቀናባሪያችን ንጉሱ ታምሬ፣ ከተኪው የስርጭት መሐንዲስ አልሳንቶስና ከዋና አዘጋጇ ትዝታ በላቸው እንዲሁም ከቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። የትግርኛው ስርጭት ይቀጥላል። አሁን በእኛ በኩል ሰላም፣ ነገ ምሽት እንገናኝ። ደህና እደሩ።